ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሰኔ 1 ቀን 188 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሰኔ 1 ቀን 2012 ዓመተ ምህረት ነው። በኢትዮጵያ የመጀመሪያው የፖለቲካ ድርጅት ኢሃፓ ነው። ከተመሰረተበት ጊዜ ጀምሮ ለእኩልነት፣ ለዲሞክራሲና ለሉዓላዊነት የሚያደርገውን ትግል ለማደናቀፍ የተነሱ የውጭና የሀገር ውስጥ ጠላቶች ሴራ እየከሸፈ አሁን ላይ ደርሰናል። ደርግ በቀይ ሽብር ሊያጠፋው ተነስቶ ብርቅዬ ጀግና ወጣቶችና ምሁራንን ፈጀ። ተተኪው ዘረኛ አገር አጥፊ ቡድንም የራሱን ቢጤ ጠባብ ጸረ ኢትዮጵያ ቡድኖችን ፈልፍሎና የነበሩትን እንደ ኦነግ አይነቶች ጣሊያን ቢገዛን ይሻል ነበር ባይ ተውሳኮችን አፈርጥሞ የለም የሚለው ኢሃፓ ላይ በሰፊው ዘምቶ ራሱ ተፈረካከሰ። ጊዜ የሰጣቸው ቅሎች የወያኔን ከይሲ ምኞት ሊያሳኩ እየተሯሯጡ ነው። የደደቢቱ አለቃቸው እጣ ፈንታ እስኪደርሳቸው ከድርጅቱ የከዱ አንጃዎች ያሰ ነበርን የሚሉ ቀባጣሪዎች፣ የውጭ ቀጥረኞች፣ መይሶኖች፣ ደርጎች፣ ወያኔዎች ሁሉ መጽሐፍ ጻፈን እያሉ ከወያኔ ጊዜ ጀምሮ አሁንም አገር ውስጥ ባሉ የኮሎኔሉ ደጋፊ መገናኛ ብዙሃን በሬዲዮ፣ በቴሌቪዥን፣ በጋዜጣ መሰረት ታገልን እያሉ ሲቀባጥሩ በመጠኑም ቢሆን አለንኮ እየተስተዋለ በሚል በሃማቱማ የቀረቡትን ጭብጦች ማሰማት ከጀመር ሰንበት በት ብለናል። በማክሰኞ ዝግጅታችን ስድስተኛውን ክፍል እናቀርባለን። በተጨማሪም ቁጭ ብለው የሰቀሉት ቆሞ ማውረድ ያቀታል በሚል ርዕስ የቀረበውን የኢሃፓ ልሳን ዴሞክራሲያ የግንቦት 2012 ዓመተ ምህረት እትምን በማክሰኞ ምሽት ዝግጅታችን እንደምናቀርብ ከወዲሁ እናበስራለን። በቅድሚያ ዜና። የጤና ሚኒስቴር በሰጠው መግለጫ እሁድ ግንቦት 30 እና ሰኞ ሰኔ 1 በተደረጉ 10867 የላቦራቶሪ ምርመራዎች 222 ሰዎች በኮሮና ቫይረስ የተያዙ መሆናቸውና 7 ሰዎች የሞቱ መሆናቸውን ገልጿል። በዚህ መሰረት በአጠቃላይ በኮሮና ቫይረስ የተያዙ ሰዎች ቁጥር 2156 ሲሆን የሞቱት ቁጥር 27 ደርሷል። በቫይረሱ የተያዙ ሰዎች ቁጥር ከጊዜ ወደ ጊዜ የጨመረ በመሄዱና በህብረተሰብ ውስጥ በሰፊው ተስፋፍቷል የሚለው ስጋት እየጠነከረ በመምጣቱ የጥንቃቄ እርምጃዎች እንዲወሰዱና ለተግባራዊነቱም በጋራ መረባረብ እንደሚገባ ከያቅጣጫው ጥሪ እየቀረበ ነው። በዓለም አቀፍ ደረጃ 7 ሚሊዮን 115 ሺህ የሚሆኑ በቫይረሱ የተያዙ ሲሆን የሞቱ ሰዎች ቁጥር ከ400 ሺህ ማለፉ ተዘግቧል። የትግራይ ኮሙኒኬሽን ቢሮ ቀዳሜ ግንቦት 29 ባስተራጨው መግለጫ የገዢው ፓርቲ ቅርንጫፎች የሆኑት በአማራውና በኦሮሞ ባለስልጣኖች የተሰነዘረበትን ክስ ያስተባበለ ሲሆን እነዚህ ቡድኖች ገዳዮችና ጨፍጫፊዎች ናቸው ሲል ወንጅሏቸዋል። የወያኔ ቡድን በመግለጫው ህወሓት ሰራዊት እንደሌለው ያደባባይ ሚስጥር መሆኑን እየታወቀ የቅማንት ዲሞክራሲያዊ ፓርቲን አስተጣጥቋል፣ በምዕራብ ኢትዮጵያ ከኦነግ ሸኔ ጋር ተደምሮ ተዋግቷል የሚለው ክስ ላም ባሏለበት ኩበት ለቀማ ነው በማለት ያጣጣለው ሲሆን በትግራይ ህዝብና በመንግስት ላይ ያነጣጠረ ብሔር ተኮር ጥቃት ነው በማለት ሲከሳቸው መክሯል። በቅማንትና በወለጋ ብቻ ሳይሆን በተለያዩ የአገሪቱ ክፍሎች በጽንፈኛ ኃይሎች ሲካሄዱ በነበሩ የሽብር እንቅስቃሴዎች ከጀርባ የወያኔ እጅ እንዳለባቸው አገር ያወቀው ፀሐይ የሞቀው ሀቅ ነው። ከዚህ በተጨማሪ በወያኔ ቡድንና ሹሙ በሚመራው የብልጽግና ፓርቲ መካከል የተፈጠረው ልዩነት እየሰፋ መሄዱን የሚጠቁሙ ክስተቶች ተፈጥረዋል። ሹሙ ሰኞ በፓርላማው የአባይን ግድብ አስመልክቶ ለተጠየቀው ጥያቄ በሰጠው መልስ ቀደም ብሎ በስልጣን ላይ የነበረው የወያኔ ቡድን አላግባብ ሜቴክን በግድቡ ስራ ላይ በማስገባቱ የግድቡ ስራ 6 አመታት እንዲጓተትና 6 ቢሊዮን ዶላር ኪሳራ አድርሷል በማለት የወያኔውን ቡድን ወንጅሏል። በሌላ በኩልም የፌዴሬሽን ምክር ቤት አፈ ጉባኤ የነበረችው የወያኔ ቡድን የማዕከላዊ ኮሚቴ አባል ኬሪያ መሐመድ ስራዋን በፈቃዱ የለቀቀች መሆኗን የትግራይ ኮሙኒኬሽን ጽህፈት ቤት ባሰራጨው መግለጫ ገልጿል። ግለሰቧ ከስራ የለቀቀችው በህገ መንግስቱ ከሚጥስና አምባገነን ከሆነ ስርዓት ጋር መስራት አልፈልግም በማለት ነው ተብሏል። ግለሰቧ አቅርባለች የሚባል የስልጣን መልቀቂያ ደብዳቤ ላይ የስልጣን ማራዘሚያ መንገድ ህገ መንግስት በመተርጎም ብቻ ነው የሚፈታው የሚለው አስቀድሞ የተወሰነ መሆኑ ትልቅና ታሪካዊ ስህተት ነው ማለቷ ተነግሯል። የግለሰቧ ከስራ መልቀቅ በወያኔ ቡድን የስራ አስፈጻሚ ኮሚቴ የተወሰነ መሆኑ ሳይታለም የተፈታ ሲሆን እርምጃውም የሚቀጥለውን የይስሙላ ምርጫ አስመልክቶ በቀረበው ምክር ሐሳብ በፌዴሬሽን ምክር ቤት የሚደረስበትን ውሳኔ ተአማኒነት ለመንሳት የተደረገ ቀመር መሆኑ በግልጽ ታይቷል። በሌላ በኩል ግለሰቧ ከዚህ በፊት ግልጽ በሆነ መንገድ የወልቃይት ጠገዴ ማንነት ጥያቄዎችን ስታድበሰብስና ስታፍን መቆየቷ የሚታወቅ ሲሆን ይህም ጉዳዩ በሚመለከታቸውን ክፍሎች ያስቆጣ ድርጊት ነበር። በደቡብ አካባቢ የሲዳማ ዞን ያቀረበው ክልል የመሆን ጥያቄ በውሳኔ ህዝብ ጸድቆ ተግባራዊ የሆነ ሲሆን ሌሎች በአካባቢው የሚገኙ 11 ዞኖች የተመሳሳይ ጥያቄ ቢያቀርቡም ለህዝብ ውሳኔ ራሳቸውን የቻሉ ክልሎች እንዲመሰርቱ አልተፈቀደላቸውም። የደቡብ አካባቢ አስተዳደር በየአቅጣጫው የቀረበለትን ክልል የመሆን ጥያቄ ወደ ኋላ በማለት ጥናቶች ሲያስጠና መቆየቱ የሚታወቅ ሲሆን የጥናቱ ቡድን የተለያዩ መፍትሄ ሐሳቦች ያቀረበ መሆኑም ታውቋል። የጥናቱ ቡድን ካቀረባቸው መፍትሄ ሐሳቦች መካከል የመጀመሪያው አማራጭ ክልሉን በአምስት ቦታ ከፍሎ የማደራጀት ነው ተብሏል። ከሲዳማ ዞን በስተቀር የሌሎች ዞኖች ተወካዮች ወደ አዲስ አበባ የተጠሩ ሲሆን ክልሉን በአምስት ቦታ የመክፈሉ አማራጭ ይቀርብላቸዋል ተብሏል። የሚቀርበው ሐሳብ በህዝቡ ተቀባይነት ይኖረው አይኖረው ወደፊት የሚታይ ይሆናል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ በሃማ ሱማ ክፍል
ሁለት
ዋይ ዋይታው ሲበዛ ስቃይ ሲትረፈረፍ የሰው ልጅ ግዴታ የሰው ልጅ ሰውነት ከንስሳ መለየት ማመስ እንቢ ማለት የህይወታችን ቅኝት በዚህ ይገለጣል ቢባል ስህተት አይሆንም። የአጼው ሰዎች ይሉት እንደነበረው እንቁላልና ቲማቲም በልተን ጠግበን ተቀናጥተን ያልበላንን በማከክ ወደ አመስ ትግል አልገባንም። ብዙዎቻችን ከደላው ቤተሰብ የመጣን ያልነበርን ሲሆን ትምህርት በሰላም ጨርሶ ወደ ሥራ መሰማራቱ የተሻለንና የሚጠቅም ነበር። ብዙዎቹም ያደረጉት እሱን ነው። አይናችንን ህሊናችንን ከፍተን ወደ ትግል የገባንበት ምክንያት አንድም አገራችንን ሲመለከት ሌላም ደግሞ የዓለም አቀፉንም ሁኔታ መሰረት ያደረገ ነበር። ሁሉም ለትምሪቱ የራሱ ምክንያት ቢኖረውም በአጠቃላይ ግን ሥርዓቱ ጨቋይ ነው፣ መተካት መለወጥ አለበት በሚለው ላይ ቀስ በቀስ እምነት መደረሱ ነው እንጂ ቀደም ሲልማ የዩኒቨርሲቲ ተማሪዎች አባባ ጃንሆይ ይባሉ ለነበሩት ንጉሥ አቤቱታ ማቅረብና መለማመን ነበር ትምሪታቸው። የሰው ህሊናው ከደነዘና ገፈን የመቻል ጫንቃ ከሰጠው በግለኝነት ድምፁን አጥፍቶ አይጥ ሆኖ መኖር ወይም ኑሮ የሚለውን ሊገፋ ይችላል። የሰው ሰውነቱ ከእንስሳነቱ የሚሰርጽ አይደለም። ለዚህ ነው ትግል ሲጀመርም ብዙሃኑ ተሳታፊ ያልነበሩት። አስከፊ ሁኔታ ለመኖሩ ደግሞ የነበርነውና የኖርነውን አይኔን ግንባር ያርገው ብለው ክደው የሚጮሁት አቋም ሊያስቀይሩን የሚችሉ አይደሉም። የአገራችንን ተጨባጭ ሁኔታ ዝርዝር ያየነውና የምናውቀው ሲሆን በወቅቱ ደግሞ በዓለም አቀፍ ደረጃ የጸረ ኢምፔሪያሊስት የህዝብ ትግል የተፋፋመበት ነበር። በርካታ የአፍሪካ ሀገሮች ነጻ የወጡበት ወይም የነጻነት ትግል የተፋፋመበት፣ የቪየትናም የኢንዶቻይና ህዝብ ትግል የተፋፋመበት፣ የነቼ ጉቬራ ትግል የሚስተጋባበት፣ ሶስተኛው ዓለም የተባለው በሽምቅ ውጊያና አመጽ ይናጥ የነበረበት፣ የኤርትራው ጀብሃ ትግል የጀመረበት፣ የአርሶ አደር አመጽ ብልጭ ብልጭ ማለት የጀመረበት ወዘተ ጊዜ ነበር። ህዝባዊ ነጻ አውጪ ትግል ያየለበትና በአብዛኛው ይዘቱም ጸረ ቅኝ አገዛዝ ጸረ ኢምፔሪያሊስት የሆነበት ነበር። በዚህም የአሜሪካ ሰልፍ በጸረ ህዝብነት ስለነበር ካፒታሊስት ስርዓታቸውም ተጠልቶ ነበር ማለት ይቻላል። ነጻነት ፈላጊ ወደ ግራ ማዝመሙ ሶሻሊዝምን መምረጡ አይቀሬ የሆነውም ለዚህ ነው። ብሔራዊ ከበርቴ ሊባል የሚችለውም በአቀባባይነት ስለተሰማራ የከበርቴ ለውጥ ሊያደርግና ፊውዳሊዝምን ሊያስወግድ አልቻለም። ነገሮችና ሁኔታዎችን በዘመናቸውና መያያዝ ካሉበት ተጨባጭ ሁኔታ ጋር አዛምዶ ማየትና መገምገሙ ሁሌም ያዋጣል። አለበለዚያ በ21ኛው ክፍለ ዘመን ሕፃናትን በሜንጫ የሚገሉ ለምን የዛሬ 100 ዓመት በፊት ምኒልክ በድምፀ ውሳኔ ሁሉን አልወሰኑም ብለው ወደ መውቀስ ማምራታቸው አይቀርም። ይህን ማንሳት ያስፈለገኝ በያኔ አቋማችን ላይ ሊተቹ ሊጨፍሩ የወሰኑ በመብዛታቸው ነው። ያ ትውልድ የግራ ርዕዮት ባይኖረው ብለው መቆጨት ብቻ ሳይሆን አንዳንዶቹ የውጮች ርዕዮት አመጣብን ብለው በወቀሱበት አፋቸው እኛ ለካፒታሊዝም ቆመናል ማለቱ ቅራኔው እስካሁን አልገባቸውም። ዋናው ጥያቄ ግን ያ ትውልድ ምን ምን አበይት ጥያቄዎችን የህዝብ ብሶቶችን በተጨባጭ አነሳ አሰማ የሚለው ነው። ከዚህ በፊት ግን ማንሳት የምፈልገው ተራማጅ ተማሪዎች ለትግል ሲነሱ ብዙዎቹ የዩኒቨርሲቲ ተማሪዎች የትግሉ ደጋፊ እንዳልነበሩ ነው። ጥቂቶች የጀመሩት ታሪካዊ ትግል ቀስ በቀስ ብዙዎችን ሊስፋፋና ለአብዮትም ከህዝብ ጋር ሊደርስ ችሏል። ቀጣዩ ሰልፋቸው ወደዚህ ወደዚያ ቢሆንም በተራማጁ ትግል ጀማሪነት እነ ኃይሉ ገብረ ዮሐንስ ገሞራውን
እነ ብርሃነ መስቀል ረዳን እነ ዘሩ ክርሽንን እነ ጳውሎስ ሚልኪያስን እነ ገብሩ ገብረወልድን መጥቀስ ይኖርብናል። በቦታው ያልነበሩ ግን ትግል ጀማሪ ነበር የሚሉትን ከዚህ ላይ ማንሳትም አልፈልግም። በደርግ ጊዜ እሳት የጎረሱ ሶሻሊስት ነን ያሉት ብዙዎቹ በዚያን ጊዜ ትግል ምንም የፖለቲካ ሕይወትና እንቅስቃሴ እንዳልነበራቸውና ብዙዎቹም ንጉሡ ምን አጠፉ ባዮች እንደነበሩ ግን እናስታውሳለን። ሰው በሂደት ሊነቃ ሊሻሻል ወይም ሊበላሽም እንደሚችል እንዳለ ሆኖ ግን በአገራችን ተጨባጭ ሁኔታ ያዳቆነ ሰይጣን ሳያቀስ አይለቅም የተባለው ቀጣይ ክስተት ሆኖ ዋሾች፣ አድሃሪዎች፣ ባንዳ ካህዲዎች ለመለወጥ ያላቸው ችሎታ የመንስ እየሆነ አስቸግሮናል። በኢሃፓ ይቅርታ የተደረገላቸው አንጃዎች እንደገና ውለው አድረው ያው በለመዱበት ሲሰማሩ አየን እንጂ አልተለወጡም። መሬት ላራሹ የተባለው 85% አርሶ አደር ገባርና ጢሰኛ ስለነበርና ይህ ሁኔታ ካልተቀየረ አገራችን አታድግም አትበለጽግም ብሎ ስለታመነበትም ነው። የገባርነት ሁኔታ ትግራይን የሚመለከት አልነበረም ብሎ ማንሳቱ ተገቢ ሲሆን፣ ግን ደቡቡን ምዕራቡን በሚገባ ይመለከት ነበር። 3/4 የጅማ መሬት ራስ መስፍን ስለሺ ንብረት ነበር የሚባለው የተጋነነ ነበር የሚሉ ቢኖሩም፣ ግን ባላባቶች ወይም ፊውዳሎች የአርሶ አደሩን መሬት በባለቤትነት ይዘው ያስገብሩ እንደነበር መካድ ከንቱ ነው። አርሶ አደሩ 2/3 ምርቱን ለባላባቱ ማስረከብ እንዳለበት በፍትሐብሔር ሕግም የሰፈረ ነበር። የብሔረሰብም ጥያቄ የተነሳው ይህ ችግር አፍጦብን መጥቶ ለህብረታችንና ትግላችን እንቅፋት ሊሆን ሲዳዳው መፍትሄ መስጠትና ማስወገድ አለብን በሚል ነው እንጂ ሳይመለከተን አገርን ለመጉዳት ብለን አላነሳነውም። ችግሩን ያመጣው ስርዓቱ ነው። የኤርትራው ጀብሃ ተመስርቶ ትግል ሲጀምር የተማሪም እንቅስቃሴ አልነበረንም። የጀነራል ታደሰ ብሩና ጓደኞቻቸው ተቃውሞ ሲነሳ ሜጫ ቱለማ በሲኒማ አምፒር የነሻምበል ማሞ ቦምብ ሲፈነዳ ሁላችንም ገና በእነዚህ ጉዳዮች ላይ በቂ እውቀት የሌለን ወይም አውቀናቸው ያነሳናቸው አልነበሩም። ችግሩ የቆየና የሌሎች ነበር። የእኛ ጥፋት የተባለው በዴሞክራሲ ልንፈታው እና አንድነታችንን ልናጠናክር መነሳታችን ነው ማለት ነው። ይኸው መፍትሄ ያሻዋል ያልነው ጥያቄ በትምክህትና ጥበት ተንከባሎ ተበለሻሽቶ ዛሬ አገር አጥፊ ከሚሆንበት ደረጃ ላይ ደርሶም እናያለን። በጊዜ ቢፈታ ኖሮ ኢትዮጵያን ለአደጋ ዛሬ ሊያጋፍጣት ባልቻለ ነበር። ባጭሩ ዘረኞቹ የእኛ ትግል ውጤቶች አይደሉም። መፈክራችንን ጥያቄያችንን ምላሽ የነፈጉት የፈጠሯቸው ናቸው። ተራማጁ ክፍል ሆነ ኋላም ኢሃፓ በጭፍን ርዕዮት ወይ ቀኖና የተነዳ አልነበረም። የዩኒቨርሲቲ ተማሪዎች አብዛኞቹ ከገጠር ከተሞች፣ ከኤርትራ፣ ከዝቅተኛና ንዑስ ከበርቴ ቤተሰቦች መምጣታቸው ተማሪው ወደ ፖለቲካ እንዲገባና የሰፊውን ሕዝብ ጥያቄዎች እንዲያቀነቅንም አድርጎታል። የአፍሪካ ተማሪዎችም የራሳቸው ተጽዕኖ ነበራቸው። ተማሪው ወደ ግራ እንዳያዘነብል ሆነ ወደ ፖለቲካ እንዳይገባ አሜሪካ በተቻለው ታግሎንም ነበር። የሰላም ጓድ የተባሉት ተሰማርተውብን ጸረ አብዮት፣ ጸረ ሶሻሊስት ቅስቀሳቸውን ሲያጦዙም ነበር። በዚሁ ጊዜ የጴንጤቆስቴ ሃይማኖት ሰባኪዎች እነ ዶክተር ሜየር መጥተው ተማሪውን በሃይማኖት ሽፋን ከፖለቲካ ትግል ሊያርቁ ያስወጡ ሲጥሩ፣ እነ ማዳም ሊንዳ ደግሞ ሴቶች የተማሪው እንቅስቃሴ አካል እንዳይሆኑ በተቻላቸው ታግለውናል። ጸረ ሶሻሊስት መጻሕፍትና በራሪዎችም የአሜሪካን ቤተ መጻሕፍትና የዩኒቨርሲቲውንም ቤተ መጻሕፍት ሞልተውት ነበር። ወደ ሶቪየት ኅብረት ቤተ መጻሕፍት መሄድም ያስጠይቅ እንደነበር በተመክሮ የምናውቀው ጉዳይ ነበር ማለት ይቻላል። ስለ አባይ ወንዝ ምርምር በሚል ወደ ግብጽ ኤምባሲ የሄዱ የተወሰኑት ተይዘው ታስረው እንደነበር እናስታውሳለን። የነበረው ስርዓት ለለውጥ ምንም ከፍተት ማሳየት ስለቃተው የፍርነቀል ለውጥ ፍለጋው የገድ ሆነ። የግራ ዘነባሪያችን ግልጽና ያመንበት ቢሆንም ግን ወቅትና ጊዜን ዘለን ሶሻሊዝም ወይም ኮሙኒዝም አሁኑኑ በሚል ወደ ጽንፍ አልሄድንም። አዲስ ዴሞክራሲያዊ ስርዓት ይመስረት አለን እንጂ ሶሻሊስት መንግስት አሁኑኑ አላልንም። መሬት ላራሹ አለን እንጂ ሁሉንም መሬት መንግስት ይውረስ የሚል መፈክር አላስተጋባንም። የአገር ሉዓላዊነት ይከበራል እንጂ ከውጭ አገሮች ሁሉ ግንኙነት ይቋረጥ ስንል አልተደመጥንም። ሃይማኖትና መንግስት ይለዩ ሴኩላሪዝም አለን እንጂ ጸረ ሃይማኖት ሰበካና አቋምን አላራመድንም። የተማሪው እንቅስቃሴም ሆነ ኢሃብኳ ከኢትዮጵያ ሁኔታ ጋር የማይዛመድ ጽንፈኝነትን ወደፊት አላመጡም ማለት እንችላለን። ውሏትሮ በኢሃብኳ ውስጥ ጨፍን የማኦ ተከታዮች ብቅ ብለው ቀኖናን ሊያሳፍኑ ቢጥሩም ማንም መንገድ አልለቀቀላቸውም። በአቋም ደረጃ ሶቪየት ኅብረትን ከላሽ ብለን ወደ ቻይና ብናዘነብልም መቼም ቢሆን መች የቻይናን እዝ ተቀባይ አልሆንም። ደርግን ደግፉ ሲሉ ወግዱ አልናቸው እንጂ ለደርጉና መይሶን ኃይለ ሂዳና መንግስቱን ጠርተውና ደግፈው 100,000 ክላሽን ሲያስታጥቁ አወገዝናቸው እንጂ እንደ ከላሽና ታዛዥ ፓርቲዎች እሰየው ብለን አልተቀበልንም። የተማሪው እንቅስቃሴ ጊዜ የሴቶችን መብት ለመጀመሪያ ጊዜ መፈክር አድርጎ ተራማጁ ማንሳቱና ኢሃባም ማደራጀት መቻሉ መጠቀስ ያለበት ነው። ደርግን ደግፉ ሲሉ ወግዱ አልናቸው እንጂ ለደርጉና መይሶን ኃይለ ፊዳና መንግስቱን ጠርተውና ደግፈው 100,000 ክላሽን ሲያስታጥቁ አወገዝናቸው እንጂ እንደ ከላሽና ታዛዥ ፓርቲዎች እሰየው ብለን አልተቀበልንም። በተማሪው እንቅስቃሴ ጊዜ የሴቶችን መብት ለመጀመሪያ ጊዜ መፈክር አድርጎ ተራማጁ ማንሳቱና ኢሃባም ማደራጀት መቻሉ መጠቀስ ያለበት ነው። የሴቶች ጥናት ክበብ በአውሮፓና በአሜሪካ በራሱ እንዲደራጅም ተደርጓል። ሴቶች ለብቻቸው መደራጀታቸው ለምን ያስፈልጋል የሚሉም የነበሩ ሲሆን ሴቶች ከወንዱ እኩል ታግለው ድል ሲገኝ የወንዱ ተጨቋኝ መሆናቸውን ከአልጄሪያም ተመክሮ ያየነው ስለነበር በራሳቸው ማህበር እንዲደራጁ ገፍተን የተገኘው ውጤት ሊገኝ ተችሏል። የሴቶች ነጻነትና እኩልነት ስንልም የሩዋንዳው ካጋሜና ሹሙ እንዳደረጉት ካድሬና ተለጣፊ ሴቶችን ስልጣን አልባ አድርጎ መሾምና በሴቶች መብት ላይ ማላገጥ ሳይሆን በመርሃ ግብራችንም ምን ማለታችን እንደሆነ በሚገባ ዘርዝረን አስቀምጠነዋል። የሴቶችን እኩልነት የትግል ግብና መፈክር አድርጎ በማንሳት የመጀመሪያው ድርጅት ኢሃባ ነበር። ዛሬ በሴቶች ትግል ከፍተኛ አስተዋጽኦ ያደረጉትን ጓዲቶችን ትተው እነ አበራሽ በርታ፣ ገነት ግርማ፣ ቆንጂት ተክሉ፣ ትርሲት አየለች፣ ትዕግስት ተፈራ፣ አዜብ ግርማ ወዘተ የደርግ የወያኔ ካድሬ ሴቶችን ታጋይ እንደነበሩና እንደሆኑ አድርገው የሚያቀርቡት ታሪክ ብረዛ ሳይሆን ታሪክን ክህደት መሆኑ ታውቆም መወገዝ ያለበት ነው። ከአሜሪካ ተጻራሪ አቅጣጫ የሄድነውና የተቃወምነውም ኮሙኒስት ስለሆነን ሳይሆን ጨቋኝና ኋላቀር ያልነውን የአጼውን ስርዓት ዋና ደጋፊ ስለነበረ ነው። አሁን አይመስለኛል ላይሆናል እንዴታ ሰጠ ሲሉት ቋሚ የዘንድሮ ቋንቋ መሰለኝ ግድ የለኝ አይሆንም ጨዋታ ወያኔ ኢህአዴግ አንድነት ግንጠላ ተናገር እያሉ የምላስ ቆረጣ። ባጭሩ የሀገሩን ሁኔታ አያውቅም ተብሎ በሐሰት የሚወነጀለው ትውልድ የሕዝብ ብሶትን አውቆ መፈክሮቹ ይህንኑ ያስተጋቡ ነበሩ። ከመፈክሮቹና አቋሙ በመነሳት ሊተቹት የሚችሉ የሉም አልነበሩም። ያ ትውልድ በጠበጠ የሚሉት አንድም የነበረው ስርዓት ደጋፊዎች ሲሆኑ አሊያም ደግሞ አድሃሪ አቋምን ያቀፉና ስርነቀል ለውጥን የሚጻረሩት ናቸው።
የዘንድሮው ዘረኞች አለቃም ቢሆን ስርነቀል ለውጥ ማለት ሁሉን ነቃቅሎ ማፈራረስ ነው በሚል ተርጉሞ የሚታገሉትን ሊዘልፍ ሲቃጣም ሰምተናል። በቸናሽ ተጣሉ ብሎ እንደቀጠፈው ማለት ነው። የማርክስን ስም አሳስቶ እየጠራ ማርክሲዝምን የምተች ፈላስፋ ነኝ ብሎ እንደቃዠው ማለትም ነው። መረዳት መማር ማቃስ ጥራዝ ነጠቅነት ተጠናውቷቸዋል ሰፍሮባቸዋል። የዛሬ ዘረኞችና አድርባዮች ያለፈውን የትክል ታሪክ ማዛባት ትውልድን ለማደናገር የሚጠቅማቸው በመሆኑ በትጋት ተያይዘውታል። ጨቋኝ ስርዓት አይጠገንም ይወገዳል እንጂ። የጠገና ለውጥ ብልሽትሽቱ ለወጣ ስርዓት የሚበጅ አይደለም። ሆኖም ጥገናን ለማስቀደም በጊዜው ብዙ ተሞክሯል፣ ግን አልተቻለም። የአጼው አገዛዝ ለለውጥ ክፍት ሆኖ በነበረ ምናልባትም የሂደቱ ይዘትና መልክ ሌላ ሊሆን ይችል ነበር። ለማንኛውም ለውጥ ፈላጊው ክፍል ባመነበት አምኖ ሊሰዋም ተነስቶ ተሰውቶም አገዛዙን ሊጠል ችሏል። ሌሎች ያን ትውልድ ከመጥረቡ ቆስ ተቆጥበው የራሳቸውን ግዳጅ ለመወጣት ድፍረት ያሳዩ የተሻለ ሆኖ ይገኛል። የድርጅት ምስረታው ሂደት ቀላልና ቀጥ ያለ አልነበረም። ብዙ ችግርና ጋሬጣ ተደቅኖብን ነበር። ኋላ የተከሰተውን ሰፊ ህዝባዊ መሰባሰብና ትግል ያዩ በመጀመሪያ ድርጅቱን ለመመስረትና ለማጠናከር ምን ያህል አስቸጋሪ እንደነበር ባይገነዘቡ አይፈረድባቸውም። ለደብዳቤ ቴምብር ማግኘት፣ ለምግብ፣ ለሲጋራ ወዘተ ገንዘብ ማግኘቱ ከባድ ነበር። መጓጓዣ ወረቀት በላይ በላዩ ለነ ሚሪያም ማኬባ ይሰጡ የነበሩትም ለእኛ ሊሰጡን ፈቃደኛ አልሆኑም። አልጀርስ ከተማም ለመጀመሪያ ጊዜ ጥሬና አስቀያሚ ዘረኝነትን መቋቋም የተገደድንበት ከተማም ነበር። ከሚተናኮሱን እየተጣላን ብዙ ጊዜም ለፖሊስ ጣቢያ እንበቃ ነበር። ብዙ ተጨባጭ ተመክሮ ያልነበረን ወጣቶች እንደመሆናችን መጠን ፈተናው የከፋ ነበር። በሌላ በኩል ደግሞ አልጀርስ መሆናችን የብዙ የነጻነት እንቅስቃሴ መሪዎችና ኋላም የሀገራቸው መሪ ሊሆኑ የበቁት አፍሪካውያንና ሌሎችንም ለማግኘትና ግንኙነት ለመመስረት ረድቶናል። ሟቹ ጓዳችን መስፍን ሀብቱና ሌሎችም ከወደ አሜሪካ በየጊዜው $200-$300 አሰባስበው እንደረዱንና ለስራውም እንደጠቀሙ ማንሳት ቢኖርብኝም ኑሯችን አስከፊ ነበር ብል ስህተት አይሆንም። ጨለማ ከሌለ መቼ ጎህ ይደምቃል? ኮሶ ካልመረረ እንዴትስ ያሽራል? በእንባ ያልራሰ ነፍስ ደስታን ከየት ያውቃል? ሞትን ያልደፈረ ሕይወቱ ጣም ያጣል። ለድርጅት ምስረታው ጊዜያዊ አዳራሽ ኮሚቴ መስርተን በመርሃ ግብሩ ዙሪያ ጓዶችን ልንመለምል ጀመርን። የንባብ ሊስት ወጣ። አደራጅ ጽሑፎች ስለ አብዮትና የምልመላ ሥራ ተዘጋጁ። ስለ ህቡዕ ድርጅታዊ ሥራ የሚያስተምሩ ጽሑፎችን አዘጋጀን። ሕዋሳትን ማቋቋሙ ስምሪት እውን ሆነ። በድርጅቱ ላይ ብዙ የሚተቹ ሁሉ ያኔ ለአባላት የወጣውን የንባብ ዝርዝር ይዘት በጥሞና ቢያጤኑት ጥሩ ይሆናል። የድርጅት ምስረታው ሂደቱ በሚስጥር ቢሆንም ወደ መካከለኛው ምስራቅ በመሄድ ለሰራዊት አባላት ስልጠና እንቅስቃሴ ሲጀመር በቤይሩት የነበረና የአሜሪካ ሰላይ እንለው የነበረው ተስፋ የታደሰ የሚባል ግለሰብ ወሬ ሰምቶ ሊያጋልጠንም ሞክሮ ነበር። ወዳጆቹም የአውሮፓ ተማሪዎችን ማኅበርና መጽሔቱን ትግላችንን ይቆጣጠሩ ነበርና ጠመንጃ ነካሽ የሚል ቅጽ ለጥፈውብን ለወቅቱ አገዛዝ የጠመንጃ ትግል ጅማሮ ዝግጅት አለ ሲሉ አሳወቁብን። ቀበዝበዙ ተስፋዬ ኢሰፓን ሰርጎ ገባ በሚል ደርግ ወደ ኋላ ገድሎታል። ከሞቱ በፊት ግን የኢሕአፓ አባላት ሊሆኑ የሚችሉ በሚል ሰፊ የስም ዝርዝር ለደርግ ሰጥቶ ለነጻ እርምጃና ሽብር ግድያው ይቅር የማይባል አስተዋጽኦ በታሪክ
ተመዝግቧል። ድርጅት ለመሰረተና ከፈለጉና ካመኑበትም ሊተባበሩን እንደሚችሉም ለኃይሌ ፊዳ ቀደም ብሎ ብራና መስቀል ጽፎለትም ነበር። በዚህ ርምጃ ድርጅት ሽምቁጊያ አስፈላጊነት ከመጀመሪያውም ያልተስማማን ቢሆንም በፍልስጤሞች እርዳታ የያሲር አራፋት አልፋታህ ለሰራዊት እርሾ ጓዶችን ብናሰለጥንምና ለደቡብ ስምሪት በሚል በናይፍ ሐዋስሜር ዴሞክራሲያዊ ግንባር እንደገና ብናሰለጥንም ለከተማ ትጥቅ ትግል በሚል በተለይ ያሰለጠናቸው አልነበሩም። ወደ ሜዳ ሳይሆን ፓስፖርት አውጥተንላቸው ደብቀን ወደ አዲስ አበባ የገቡት ስዩም ከበደና ዘራሩ አበበ ወደ ሜዳ ያልገቡት በምክንያት ነበር። ስዩሜ በማታ ማየት ስለሚያስቸግረው በሜዳ እንቅስቃሴ የሚቸግረው በመሆኑ የተነሳ ሲሆን፣ ዘራብሩክ ደግሞ በውልደት ኤርትራዊ በመሆኑ ሻቢያ እኛ ጋር ይታገል እንጂ አናሳልፈውም በማለታቸው ነበር። ዘራብሩክ ፓስፖርት ወጥቶለት አዲስ አበባ ከገባ በኋላ ወደ ሜዳ ሲዘልቅ ስዩሜ አዲስ አበባ ቆይቶ በተጀመረው የከተማ የራስ መከላከል ስምሪት አሰልጣኝም ተሳታፊም ሆኖ በፋሽስቱ ኮሎኔል የመጀመሪያው የግድያ ሙከራም ላይ ተሳትፎ ኋላ ደስታ ታደሰ የተባለው የመይሶን ከፍተኛ ካድሬ ፒያሳ ላይ አይቶ ጠቁሞበት ከታጣቂዎች ጋር ተታኩሶ ተሰውቷል። በከተማ ትጥቅ ትግል ድርጅቱ ይሰማራል የሚል አቋምና ውሳኔ ቀደም የተያዘና የታመነበትም አልነበረም ማለትም እንችላለን። ቢሆንም ኖሮ ባሲምባ ያለውን ሰራዊት ወደ ከተማ ባስገባ ነው ነበር። ከገጠር ወደ ከተማ ነበር የተያዘው መርህ። በዚህ መስክ የተደረገው ስምሪት ጉዳት ቢያደርስም ድርጅቱ በአራተኛው ጠቅላላ የአመራር ስብሰባውም ቢሆን ትግሉ መቆም ባለበት ጊዜ ያለመቆሙና መገፋቱ ስህተት ነው ብሎ ደመደመ እንጂ በከተማ የመከላከል የትጥቅ እንቅስቃሴ ማድረጋችን ስህተት ነው ብሎ ሰማዕትንም ትግሉንም አልካደም። ለስህተቱ ዋና ተጠያቂ አንድ ብቻውን ከተማ የቆየ በራሱ ውሳኔ ብዙ የፈጸመ ግለሰብ ቢሆንም ለስህተቱ አመራር ኮሚቴው በጥቅሉ ኃላፊነት መውሰዱም መጠቀስ ያለበት ነው። ግለሰቡን የአመራሩ ስብሰባ የሰላሂ ካደረገበት በኋላም ከቦታው ሳያነሳው አስቀጥሎታል። እሱም ቂሙን ይዞ ብተናን ሊያሴር ሊያካሂድና ሊጎዳም ችሏል። ለማንኛውም በዚህም ይቅርታ የምንጠየቅ የግፍ ሰለባ ነን እንጂ ይቅርታ ጠይቁ የምንባል ልንሆን አንችልም፣ አይገባም። ትግሉ በተጠናከረ መንገድ በስልት ቢካሄድና ፋሽስቱም ኮሎኔል ተገድሎ በነበረ የተለየ ሁኔታ ይከሰትም እንደነበር መገመት ይቻላል ባይ ነኝ። በዚህ ዙሪያ ደግሞ ብዙ ዥምብሮች መጣራት እንዳለባቸው ግልጽ ነው። በቅድሚያ ድርጅቱ ቀድሞ ደርግ ላይ በመተኮስ ፋሽስቶችን ቆሰቆሰ የሚለው አለ። ሐሰት ነው። በእግሩ ሊቆም የማይችል ሸፍጥ። ቀይ ሽብር አንድ ትውልድ ለመምሰር በሚለው መጽሐፍ ትርጉም ከእንግሊዝኛ ወደ አማርኛ በጸጋዬ ወይን ገብረ መድህን ደብተራው በዝርዝር እንደተገለጸው ድርጅቱ አንዲትም ጥይት ከመተኮሱ በፊት ደርግ ነበልባል ሰራዊቱን አዲስ አበባ አስገብቶና አስተማርቶ ብዙ ጓዶችን ገሏል። አሊ ሙሳና ጌታቸው ሽበሺ ወደ ደቡብ እና ምስራቅ ዘልቀው ላባደሩንና ወጣቶችን በአስበተፈሪና ሌሎችን ቦታዎች ገለዋል። በድርጅቱም ላይ መስከረም 2 ቀን በይፋ ጦርነት ታውጇል። ለነገሩ ደርጉ ኢትዮጵያ ትቅደም ዓለምንም ደም የሚለውን ራሱ ሽሮ የቀድሞውን መንግስት ሚኒስትሮችና የኢሃፓ አባሎችንም እነ በቀለን መግደል የጀመረው ቀደም ብሎ ነበር። ጀሌዎቹ እንደሚሉት ሳይሆን የተቆሰቆሰው በቀጠለው የህዝብ ሰላማዊ ትግል ነው። ሰላማዊው ትግልም ሆነ ኋላ ትጥቅ ትግሉ የጠየቀውን መስዋዕትነት ኢሃፓ ከፍሏል። ራዝ ነጠቆቹ በክስ መልክ እንደሚያቀርቡት ተፈሽቷል። አላዋቂ ሆነና መስዋዕት አልባ ትግልን ሊከተል አልቻለም ብለን እንለፈው። የድርጅቱ ስራ አስፈጻሚ ኮሚቴ ባወጣው የአቋም መግለጫ ጦርነት ታውጆብናልና እንከራከር የሚል እንጂ በቀጥታ በከተማ ትጥቅ ትግል መንገድ ደርግን እናስወግደው የሚልም አልነበረም። በመጀመሪያው ፕሮግራም ወይም መርሃ ግብር መግቢያውም ላይ ኢህአፓ ዴሞክራሲ ከተረጋገጠ በሰላማዊ መንገድ ትግላችን ይቀጥላል በሚልም አስፍሮ ዝግጁ የነበረውን ሰራዊቱንም በይፋ አላወጀም ነበር። ይህን በተመለከተ የመጀመሪያው የሰራዊት አባሎች ቸል ተባል ተጎተትን በሚልም ቅሬታ አሰምተው ነበር። በሰላም ለመታገል ስንልም የጊዜያዊ ህዝባዊ መንግስትን አማራጭ አቅርበን እንደነበር ይታወሳል። በዚህም ሂደት ሁሉም ኃይሎች ተሳታፊ እንዲሆኑ ያልነው ደርግንም ያኔ ታህት ይባል የነበረው ወያኔንምና ሌሎች የብሔር ስብስቦች፣ የሲቪክ ማህበራትን፣ ታዋቂ ግለሰቦችን፣ የሃይማኖት መሪዎችን፣ የሴቶች ተወካዮችን ወዘተ ሁሉ ዘርዝረን አቅርበን ነበር። የሱልጣን ጥመኛው ደርግ ይህን እምቢ ሲል ማለትም እንደ ዘንድሮዎቹ ዘረኞችና አድርባዮች፣ መይቶን ደግሞ ለዚህ ተቃራኒ ለነቃ ለተደራጀ ለታጠቀ ትግል የሚል ውጥንቅጥ መፈክሩን ገፋ። በዚህ ጥያቄ ዙሪያ በዚያን ጊዜ የተደረጉትን ጥልቅ ክርክሮች ማንበቡ አስተማሪ ይሆናል። ወያኔ ለስልጣን ሲጓዝ በነበረበት ወቅትም የዓለም አቀፉ ሁኔታ ይዘት ለውጥ አሳይቶ የሶሻሊስት ካምፕ የተባለው ቀውስ ውስጥ የገባበት፣ ጸረ ሶሻሊስት እርምጃዎችን ቫቲካንና አሜሪካ ሲአይኤ አስተባብረውና ተባብረው ዘመቻ ያጠናከሩበት፣ የአገሮችን አንድነት ጠባብ ብሔረተኛነት እያጠቃ የመጣበት፣ የሆሜኒ አክራሪ ክስተት፣ አልቃይዳ፣ የዩጎስላቪያና ሶቪየት ህብረት መፈራረስ፣ የጎርባቾቭ ሽንፈተኛነት ወዘተ የሚጠቀሱ ናቸው። ሁኔታው ለጠባቦች አመቸ። ፋሽስቱ ኮሎኔልም አዛውንት ጀነራሎችን ሳይቀር ረሽኖና ሰራዊቱን አዳክሞ ህዝብን አንበርክኮ ለጠባቦቹ አሳልፎ ሰጠን። ተንበርክኮ ጸሎት ተነጥፎ ልመና ለአምላክ ከሆነ እንጂ ለሰውም አይሰራ። ወንበስ ያሉለት ሰው ልመና የበዛበት መርገጥ መቅበር እንጂ ማዘን አይመጣለት። ደርግና ጭፍሮቹ በሰላማዊ ትግል ተሸናፊ መሆናቸውን ሲረዱ ያፋን ለማጥፋት ወስነው እርምጃ መውሰድ ጀመሩ። የቤት ለቤት አፈሳን ንድፍ ለደርጉ ያቀረበው መኢሶን ሲሆን የዚህ ቡድን መሪ ከበደ መንገሻ ዋና ሚና እንደነበረው የሰማነውም ጉዳይ ነበር። ለመከላከል ተገቢውን እርምጃ መውሰድ ስንልም ከጠላት ጎራ ወሳኝ ሚና ያላቸውን ማስወገድ በሚል ኢላማችንን መርጠናል። መንግስቱ ኃይለማርያምን መምታቱ ቢሳካ የደርጉ ሂደትና ይዘት ይለወጥ ነበር። ይህን ደግሞ በደርግ ውስጥ የነበሩትም ያረጋገጡልን ነበር። መይሶኖች ከወንጀል ነጻ አልነበሩም። ከቅርብ ጊዜ ወዲህ ታሪክን በራዦች ነፍሰ ገዳዮችን እነ ሸዋሉልን ሳይቀር አዳንቀውና ያልሆነ ታሪክ ሰጥተው ወይኔያቸውን ሊያጠፉብን ሲሞክሩ አድምጠናቸዋል። ጋዜጠኛና የኪነት ሰው ብለው ሊያወድሷት የፈለጓት ይህች ሴት በጉለሌ ዮሐንስ ሰፈር ወዘተ ስንቱን ወጣት የበላች አውሬ ነበረችና የሚገባትን ቅጣት ማግኘቷ ምንም ቅር የሚያሰኘል ሊሆን አልቻለም። እንዲያውም ድርጅቱ መወቀስ ካለበት ጸረ ህዝቦችን በብዛት ሊቀጣ አለመቻሉ ብቻ ነው። በመቶ ሺህ ደረጃ ህዝብን የፈጀም ስርዓትን ማውገዝ ትተው ሰለባውን ሊወቅሱ የተነሱትን ጆሮ አንሰጣቸውም። በሰላም እንታገል ሲባል መልሱ ጥይት የሆነውን አገዛዝ አንገት ለእርድ ልንሰጠው ስላልመረጥ ታግለነዋል። በሚገባው መንገድ አቅም የለንምና እንንበርከክለት አላልንም። ይህን አይነት መጎንበስ እስካሁንም አልተጠናወተንም። ትግላችን ስልት አልባ ቢሆን ኖሮ የስንቱን ህዝብ ድጋፍ ዛሬም ትናንትም ባላገኘን ነበር ማለትም እንችላለን። የያፓ ጀግኖች አኩሪ ታሪክ ጽፈው በራስ አነሳሽነትና አፍላቂነት አስደናቂ ታሪክ አስመዝግበው የአርበኞች ወራሽ ልጆች ሆነው አልፈዋል። የደረሰባቸው ስየልና ግፍ ቀላል አልነበረም። ግን ሞት ለፋሽስት እያሉ በሞት አይፈሪነት ግንባራቸውን ለጥይት ሰጡ እንጂ ከዚያ ጊዜ ጀምሮ ያየነውን የፈሪ ማላዘን አሰምተው የፈሪ ታሪክ ለቀጣይ ትውልድ አላስተላለፉም። የኢሕአፓ መሪዎችም በትግሉ እሳት ከጓዶቻቸው ጎን ተማግደው ተሰው እንጂ ህዝብን አላሳፈሩም። ተስፋዬ ደምሳይ የመይሶን አባል ጠቋሚ አጋልጦት ከፎቅ ተወርውሮ ወድቆ ተሰዋ እንጂ እጁን ለጠላት ሰጥቶ የሚያውቀውን ምስጢር ሁሉ ዘክስኮ ጓዶቹን አልጎዳም። ክፍሉ ተፈራ በአፈሳ ጊዜ በአዲስ አበባ እንደነ ሙሉጌታ ዜናና ተካልኝ ወልደ አማኑኤል ሕይወቱን ሰጠ። ዮሐንስ ብርሃኔ ከመላኩ ማርቆስ ነጋ አየለና የእንግሊዝ ተወላጅ አባላችን ጋር በአቃቂ ተገደለ። ስዩም ከበደ፣ ይትባረክ ሕዝቅያስ፣ ሙሉጌታ ሱልጣን፣ ውብሸት ረታ ወዘተ ብዙዎች ሕይወት ገብረዋል። ዛሬ መርዛም ምላሳቸውን የዘረጉብን ናዝራዊዎችና የአትውልድ ብለው የሚያላዝኑብን ማፈሪያዎች የዚያን የኢሕአፓ ጀግኖች ድፍረት ሆነ ወኔ ቅንጣቱንም ሊያሳዩ ያልቻሉ፣ ቅንጣትም የኢትዮጵያዊነትና መስዋዕትነትን ሊያንጸባርቁ ያልቻሉ ናቸው። የድርጅቱ መሪዎች መስዋዕታቸውና በኋላም በከተማ ቀሪ ሊሆን የቻለው የአመራር አባል አንድ ብቻ መሆኑ ብዙ ችግርና ጉዳት ማስከተሉም የታሪካችን አካል ነው። ግፍ ያስችላል ሲባል ዘመኑ አለፈና ሞት ይሻለኝ ማለት ከምላስ ጠፋና ተጎን ብሶ መጫን መወቀጥ መረገጥ ተወዶ ታቀፈ ተመርጦ መሰንበት። መለስ ብለን ሰብሰብ አድርገን ስናቀርበው ድርጅታችንን ማንም አላቋቋመውም እኛው እንጂ። ወደ ሱዳን ስደት ስንገባና በቡሪ ፖሊስ ኮሌጅ በቁም እስር 6 ወር ስናሳልፍ ከሱዳኖቹ አስፈቀደው የጠየቁን በስደት ላይ የነበሩና በደርግ ጊዜ ወደ ኢትዮጵያ የተመለሱት አቶ ስዩምና ኋላ በጀባ ኮማንድ በተባለው የተገደለው ኪዳኔ ነበሩ። እኛ ካርቱም ስንደርስ የነቅነቅ ቡድን መሪው በአጼው አፋኞች ካርቱም ተገድሎ ነበርና አላገኘነውም። ከጠባቂዎች ተደብቀን አጥር ዘለን በካርቱም ከተማ ልናገኛቸው የጣርነው የሱዳን ተራማጅ ድርጅቶችና የግራ ፓርቲ ቅንጣትም አልጠቀሙንም፣ አልረዱንም። ወደ ኢትዮጵያ አንመልሳቸውም ብለው የደገፉን እነ ኮሎኔል ሐሺም አልአታና ሌሎች የታሰርንበት ቦታ መጥተው የጠየቁንና ድጋፍ የሰጡንን ከፍተኛ መኮንኖች ፈንቅለ መንግስት ሞከሩብኝ ብሎ ጃፋር ኒሜሪ ወደ ኋላ ገሏቸዋል። አስረክቡን ወይ አስወጡልን በሚል አጼው ወደ ካርቱም ስብሰባ እንደማይመጡ በመገለጹ በግድ ወደ አልጀርስ አባረሩን። ከተወሰነ ጊዜ በኋላ በዚያ ያሉትን ልዩ ልዩ ኤምባሲዎች ቀርበን እርዳታ የጠየቅናቸው ቅንጣትም አልረዱን። ቻይናዎቹ ሊገናኙንም አልፈለጉም። ሰሜን ኮሪያኖች ለመሪያቸው ኪም ኢል ሱንግ ውዳሴ ጽፈው እንድንፈርም ብቻ ነው የፈለጉት። ኩባዎች ሊያገኙን ሊሰሙንም አልፈለጉም። ሊሰሙን ሊያዳምጡን ዝግጁ የነበሩት የፓለስታይን ፍልስጤም ድርጅት PLO ተወካዮች ነበሩ። ስለ ዓለም አቀፍ ታጋይ ተርዬዎች ትብብር ይዘትም በቂ ትምህርትንም ገና ከመጀመሪያው ስላገኘን ንቃት ገበየን። ስለ ሀቅና ዲስኩር ልዩነትም ከአልጄሪያ ተመክሮ ትምህርትን መገብየትም ችለናል። በሴቶች ቀን አለሴቶች ነጻነት አብዮት ግብ አይመታም ብለው ባንዲራ በከተማይቱ የሚለጥፉት ገዢዎች ያሰፈኑት ስርዓት ግን ሴቶችን በግፍ የሚበድል አምባገነን እንደሆነ ልንታዘበው ችለናል። ብልጭ ብልጭ የስሙላ እርምጃዎችን መውሰድም ሆነ ዲስኩር ምንም ትርጉም እንደሌለው በተጨባጭም አይተናል። ምናልባትም ለዚህም ይሆናል ተቅለስላሹ የኦዴድ ሹም ገና ከመጀመሪያው አፍ ሲያበዛ የነቃንበት። ሶሻሊስትና ተራማጅነን ይሉ የነበሩትም በየረተኛና አድርባይ መሆናቸውንም ከእንቢታቸው ጊዜና አልፎ ስናገኛቸውም ተረድተናል። የኢትዮጵያን ጥቅም ያስቀደምን በመሆናችን ተቋቋምነው እንጂ ፈተናው ብዙ ነበር ማለት ይቻላል። አልጀርስ ከተማ ያገሬው ደሃ ነዋሪዎች ሰፈር በነበረው ካስባህ ቀበሌ በኮሾ ሆቴል እኛና ለውትድርና ፍልጠና የመጡ የነበሩ የደቡብ አፍሪካ ኮንግሬስ አባላትን እኛ ሰባታችንን በሁለት ክፍል እነሱንም እንዲሁ በማጨቅ በመጥፎ ይዘውን የነበረነውና ከነበረበን ችግር ወጥቶ ለድርጅት መስረታው በሚገባ ለመንቀሳቀስ አስቸጋሪ ነበር። ያፋን የመሰረትነው ሂደቱ አልጋ ባልጋ ሆኖልን አይደለም ለማለት ነው። በነበርንበት ሆቴል የረሃብ አድማ አድርገን በጉልበት ቤት ተከራይተን ባለስልጣኖቹ ክራይ እንዲከፍሉ ብናደርግም የአልጄሪያ መንግስት በተጨባጭ ጸረ ግራ ስለነበር ቢሮ ሳይሰጠን ነው አገሩን ጥለን የወጣ ነው። በይስሙላ ደረጃ ይህ የቡሜዲያን አገዛዝ በርካታ የግራ ኃይሎችና የነጻነት ተዋጊዎች ከብራዚል እስከ አየርላንድ ለአሜሪካ ተቆራነሮች ለአፍሪካ የነጻነት ትግል ድርጅቶች ሁሉ ቢሮዎችም ፈቶ የነበር ቢሆንም በተጨባጭ የራሱ ህዝብ ላይ ግን ጨቋኝና አምባገነን አገዛዝን ያሰፈነ ነበር። ደርግን ለመጀመሪያ ገና ሳይመጣ ያገኘነውና ያወቅነው በኮሎኔል ቡመዲን ተመራ በነበረችው በአልጄሪያ ነበርና አገር ወዳድ መስለው መኮንኖቹ አብዮት አደናቅፈው ለስልጣን ሲበቁ አላደናገሩንም ማለትም እችላለሁ። ወደ ሱዳንም ወደ ሶማሊያም ወደ ኬንያም ያኔ የወጡት ስደተኞች የዛሬዎቹ እየደረሰባቸው ካለው ችግርና በደል ባይወዳደርም ብዙዎቹ ብዙ ችግርን መቻል ተገደዋል። በአገር ቤትም ወጣቶች ለመመልመልም ዝግጁ ሆነው የበሱበት ሁኔታ አልተከሰተም። ፓርቲ ሲባል ኋላ ነፍሰ ገዳይ የሆነው ግርማ ከበደ ይል እንደነበረው ብዙዎቹ የጭፈራ ፓርቲ ማለታቸው ብቻ ነበር። ጸንተን ስለቆየን ድርጅትም ሊመሰረት ኢህአሰም ሊደራጅ ቻለ። ሰራዊቱን ወስኖ የመሰረተው ፓርቲው ራሱ ሲቋቋም ነው። አባሎች የሚሆኑት ከየቦታው በፓርቲው አካላት ተመርጠውና ተመልምለው ወደ ተዘጋጀላቸው የስልጠና ቦታ አመሩ። የሰራዊቱ የመጀመሪያዎቹ የሰለጠኑ ተዋጊዎች ሆኑ በኤርትራ ሜዳ አግኝተዋቸው ወደ አሲምባት የወሰዷቸው ግለሰቦች ሰራዊቱን መስራች ሊባሉ አይችሉም። ይህ ደግሞ ሀቅን ለማስፈር እንጂ ሁሉም ታግለው ያደረጉትን አስተዋጽኦ የሚቀንስ አይደለም። በቅጥፈት ግን ራሳቸውን የሰራዊቱ መስራች ነበር ማለት የጀመሩትንም ማጋለጥና መተርተሩ ያብቃ ማለት ግዴታችን ነው። ይህን ካልኩ ዘንዳ በዚያን ጊዜ በገዳ አሪፍ እና ሌሎች የሱዳን ከተሞችና ድንበር በሰራዊቱና በውጭ መዋቅር መስመር ለመዘርጋት ድንጋይ ፈላጭ ከሰል አክሳይና ሻጭና ሌሎችንም ሽፋኖች ይዘው በመከራ የሰሩትንም ጓዶች ማስታወስ እፈልጋለሁ። አስርቱ ቃላት የነመለስ መንጋ፣ ቅዱስ መጽሐፋቸው የቄሮዎች መንጋ፣ ቀላል ነው ግልጽ ነው ጀምሮ እስኪጨርስ ገንጠል ገንጠል ባይ ነው። ነገሮችን በተከሰቱበት ተጨባጭ ሁኔታ አዛምዶ ማየት መገምገም ተገቢ ነው። ለምንስ ወደ አሲምባ ማቅናት ተገደድ? ለምንስ በሻቢያ በኩል ወደ ትግራይ መግባትን ወሰን? ለምንስ ትግራይን መረጥ? ዛሬ በኋላ መብራት ያ ባይሆን ኖሮ ማለት ቢቻልም በነበርንበት ተጨባጭ ሁኔታ ያገኘነው አማራጭ ይህ ብቻ ነበር ማለት እንችላለን። በሶማሊያ በኩል በዚያው ዘልቆ በጊዜው አምጾ ከነበረው ከዋቆቁቱ ጋር ተስማምቶ መታገል የሚለው ቢመረጥም የመሬት ላራሹ ጥያቄና የብሔረሰብ እኩልነት ጥያቄ የሚታይበት ባለጫካ መሬት ነው በሚል ቢሞከርም በኒያዝ ዚያድ ባሬ ቀጥተኛ ሻጥር ሊደናቀፍ ችሏል። ዚያድ ባሬ ከምዕራብ ሶማሊያ ነጻ አውጪ ግንባር ጋር ተፈራረሙና ማለትም ሲሶ ኢትዮጵያ የሶማሊያ ግዛት ነው ብላችሁ ተቀበሉና ሁሉም ይሆናል፣ እስከ ሚኤሶ ድረስም ብረት ጥይት እናመጣለን ያለውን ልንቀበለው አልቻልንም። የኢትዮጵያ መንግስት ስላልሆን በአገር ድንበር ላይ የመደራደር የህዝብ ፈቃድም የለንም በሚል ሳንቀበል ቀረን። ወያኔ ግን ወዲያውኑ በመቀበሉ በሞቃዲሾ ቢሮ የዲፕሎማት ፓስፖርቶች ሙሉ ወታደራዊና የገንዘብ እርዳታ ተሰጣቸው። የጦርነት መግለጫ ሲያወጡ ለሶማሊያ ልዩ መግለጫ እያዘጋጁ ያበሻን ወታደር ደመሰስን በሚል የነዚያ አድባሬን አነጋገርም አጻጻፍም ቀርተው ነበር። የማይነካበት መስሎት ዛሬ በአማርኛና በኦሮምኛ የሚናገረው የተቃረነ የሆነበት የኦዴፋው ሹም እዚያን እዚያ ሌላ ማለትን መጻፍንም ያስተማረው ወያኔ እንደሆነ ምንም ጥርጥር የለውም። በባሌ ነው በቦሌ ይባል የነበረው ሁለቱም ባለመቻሉ አቲምባ የሚለው ሐሳብ የቀረበው ያሊቴና አዲሮብ ተወላጅ በሆነውና አካባቢውን በሚያውቀው በጓድ ተስፋዬ ደበሳይ ነበር። በዚህ መሰረት በሮማ ከተማ ጣሊያን ተማሪ የነበረውና ዛሬ በህይወት የሌለው ጳውሎስ ተመልምሎ ወደ ቦታው ተላከ። አንድ የወያኔ ደጋፊ የሆነና ያንጃው አዳናቂም እንደጻፈው ሳይሆን በድርጅቱ መሪዎች መሃል ያኔ በትጥቅ ትግል መጀመር አለመጀመር ላይ ምንም ልዩነት አልነበረም። በአልጄሪያ ያለን ከሰባታችን አንዱ ትውልደ ኤርትራ ነበርና በዛ በኩል ገብቼ ጀብሃን ለመለወጥ አስተዋጽኦ ማድረግ ይሻላል በሚል ካልጀርስ በጀብሃ ድጋፍ ወደ ሱዳን ሊሄድ ችሎም ነበርና መሃላችን አልተገኘም። የግለሰብ የኤርትራውን ግንባር ከርቶ ወደ ደርግ በመግባት ከሻለቃ ዳዊት ጋር ባስመራ ሰርቷል። የሰው መጨረሻው ለማለት እንጂ መጠቀስም ያለበት አልነበረም። ዛሬም በመቀሌ የወያኔ ደጋፊ ሆኖ ባለበት በድርጅቱ ላይ ቅጥፈትን በመጽሐፍ ትውልድም እንዲያውቅ በሚል መልክ የደረደረው ግለሰብ ደግሞ ለማያውቀው ነገር ምስክር ሊያደርገውም ጥሯል። መጀመሪያ ያገኙን የጀፋ ሰዎች ቢሆኑም በኤደን የጀፋ መሪ ፈሩይተርላ ባይሩና ብርሃነ መስቀል ተገናኝተው ያኔ ጀፋና እነ ኢሳይያስ ኦስማን ሳላሳቤ በነበራቸው ቅራኔ የተነሳ ፈሩይ ሻቢያ የሚባል እንቅስቃሴ የለምና ከነሱም አትገናኙ ብሎ ጫና ሊያደርግ ሲጥር ከብርሃነ መስቀልና ሌሎችም ጋር ሊስማማ ባለመቻሉ ከጀፋ ጋር ግንኙነታችን ሳይጀምር ወደ መቋረጥ ቢልም ላለመበጠስ ብዙ ተሞክሮ ነበር። ሻቢያ ከመጀመሪያውም የኢትዮጵያ ቀኝ ግዛት ካላላችሁን በሚል ወደ ትግራይ ጉዞውን ሊያደናቅፍና ሊያዘገይ ከመጣሩ አሻገር ብርሃነ መስቀልን የወያኔ መሪ ሁን ብለው ለማግባባት ሽማግሌው የትግራይ ትግርኛ ቀንቃኝ አቶ ወልደ አብ ወልደ ማርያም ጭምር ሞክረው ነበር። ያ ሰዎች በናጥፋ እያሉ ወያኔን አቻኩለው ወደ ትግራይ አስቀድመው አስገቡ። ባለፈው ዓመት ኢሳይያስ ራሱ እንዳመነው ችግራችን የቀኝ ግዛት ነን ባይነታቸውን በሁሉም መስክ አልቀበል ስላልናቸው ሲሆን እስከ መገንጠል የሚለው አቋም በቀጥታ መለያየትን የማይደግፍ ነውና አንቀበልም ብለዋል። ቢያንስ በግንዛቤ ደረጃ ዛሬ ግንጠላን ደገፉ ከሚሉን ምንጣፎች የተሻለ ግንዛቤ ነበራቸው ማለት እንችላለን። እዚህ ላይ ነጠላ ሰረዝ ላድርግና ዶክተር ተስፋዬ ደበሳይን በጄኔቭ እንድንገናኘው ተስፋዬን ይገናኙት የነበሩት አምባሳደር ሚካኤል ነበሩ ለብርሃነ መስቀል የጠቆሙት። ባሉትም መሰረት ተስፋዬ ፈቃደኛ ሆኖ እኔና ብርሃነ መስቀል አግኝተነው በተደጋጋሚ ተወያይተን የድርጅት ምስረታውን ውጥን ካቀረብንለት በኋላ ተስማምቶ አብረን ልንሰራ ችለናል። በህይወቴ ካወቅኳቸው ብልህና ባለችሎታ ሰው ጭምትና ትውት ሰው ግን ሲቀርቡት በጣም ተጫዋች የነበረ ሰው እንዳስመሰከረውም ቆራጥ ኢትዮጵያዊ ሰው አንደኛው ተስፋዬ ነበር። ጸጋዬ ከአቲምባ ወደ አዲስ አበባ በ1967 ዓ ም በህቡ ሲጓዝ አቲምባ ድረስ መጥቶ አብሮት የተመለሰው ተስፋዬ ነበር። ሐሰት የሚረጩብን ማንሳት ባይፈልጉም በአራተኛው የአመራር ስብሰባችን ባሳለፍነው ውሳኔ ሁለቱም ማለትም ጀብሃም ሻቢያም የኢትዮጵያ ጠላቶች ናቸው በሚል ደምድመናል። በግንባሮቹም ውስጥ ችግሮቹ ሲከሰቱ በጀብሃ ፋሉል ያሏቸው በሻቢያ መንካ ያሏቸውን በልዩ መንገድና ባለን አቅማችን ልንረዳቸውም ሞክረናል። ከወያኔ ወግነው ከወጉም በኋላ ግን ስለ ግንባሮቹ ማንነት ምንም ብዥታ አልነበረንም። በአሜሪካ የነበሩት አባሎችና ደጋፊዎችም በጋዜጣቸው የግንባሮቹን ጠባብ ብሔረተኝነት አውግዘው በማውጣታቸው ሻቢያ በድርጅታችን ላይ ጥርሱን ነከሰ። በሏቸው ብለን አዘን እንዳላጻፍ ብንነግራቸው በእነሱ የማህበራት ነጻነት አይታሰብምና ድርጅቱ አጠቃን ብለው አመረሩብን። ይሃባ እየተጠናከረ ሲመጣም ትልቋ ኢትዮጵያ አባይ ትምክህተኞች ተጠናከሩ ብለው ሊወጉን ወሰኑ። በጎረቤት አገሮችና በአረቦች ዘንድም ዘመቱብን። በረሃቡ ሰበብና ሽፋን ምዕራባውያንና አረቦች ሲረዷቸውና ሲጠናከሩም በጸረ ኢሃፓው ስብስብ ተሰላፊ ሆነው ብዙ ጎድተውናል። ሻቢያም ዚያድ ባሬም ሰርጎ ገቦችን በተከታታይ ሊልኩብን መሞከራቸው ምስጢር አይደለም። የአሜሪካው ሲአይኤም በዚሁ መልክ ተፈታትኖናል። ዛሬም አለቀቀን። ከመጋረጃ በስተጀርባ የነበረውን ግብግብ ቀርቶ የይፋውንም የማያውቁት ግን ለትችት የሚቅበዘበዙት ጠላቶች ድርጅቱና ኢትዮጵያን ሊያጠፉ ሲጥሩ ድምጻቸውም አይሰማም ነበር። ያለፈው አልፎና የፈለጉት ተሟልቶላቸው ካበቃም በኋላ በምስራቅ አፍሪካ ዞረው ለኢሃፓ እንዳትረዱ ብለው በተለይ በኡጋንዳና ደቡብ ሱዳን አማጽያኖች ጋር እንቅፋት ሆነውብናል። በምስራቅ አፍሪካ የውያኔ ጥቅም አስጠባቂ የነበረው የእንግሊዝ ኤምባሲ ሲሆን አሜሪካም ወደ ናይሮቢ ቅጥረኛዋን አብዱል አባቦራን ልካ እናገኘው የነበረውን ሟቹን ጆ ጋራንግን ወዮልህ ከነሱ ከተባበርክ በሚል አስፈራርተውት እንደነበር ነግሮኛል። ውያኔ የደቡብ ሱዳን አማጽያንን ካባረረች በኋላ በፓስፖርት እደፋና በሌሎች መስክም የተባበርናቸው የጋራንግ ተከታዮች ነጻ ሲወጡና ለስልጣን ሲበቁ ከወያኔ ጋር እጅና ጓንት ሆኑ እንጂ እኛን ሊደግፉንም እንደማይፈልጉም ሆነ እንደማይደፍሩ ባለስልጣኖቹ ነግረውናል። ተመሳሳይ ክህደትን ከነ ጃኮብ ዙማ፣ ከናሚቢያው ሳም ኒዮማ፣ የተገደለውን ሳሞራ ማቼልን ሆነ የሞተውን አጉስቲኖ ኔቶን ባንጎላ ከተኩት ወዘተ ያየነው ነውና እንዲያው ሌላ ታሪክ ብዬ ልለፈው። ቂም ቢኖረንም ሱዳን ከወያኔ ሲጋጭ ሁኔታውን ተጠቅመን የአገል መስርተን በሱዳን መሬት አልፈን ወደ ቋራ ልንዘልቅ እንደቻልነው ሁሉ ወያኔና ሻቢያ ሲጋጩ ሻቢያ እንገናኝ ባለው መሰረት በዚያው በዋሽንግተንም በልዩ ልዩ ቦታዎችም አግኝተናቸዋል። እንዴት ከሻቢያ ይነጋገራሉ ላለው ወያኔ የድርጅታችንን አቋምና ፖለቲካ ወያኔ አይወስንልንም ከማለታችን ባሻገር ጓዶች ኢትዮጵያን እስካልጎዳ ድረስ አመራር ከማንም ሊገናኝ ይችላል ባሉን መሰረት ከጠቀመ በሚል ተገናኝተናል። ያኔ ከሻቢያ ተገናኙ እገሌና እገሌም አስመራ ሄዱ ብለው ያወገዙንም ውሎ አድሮ በዚያው መሄድ ብቻ ሳይሆን መነጠፋቸውን ህዝብ ታዝቧል። በአዲስ አበባ የአሳማ ስጋን በጥጃ ስጋ ሽፋን ለባለስልጣኖች ይሸጥ የነበረው የጣሊያን ተወላጅ ስም እየጠራ እነገሌ እነገሌ ደንበኞቼ ናቸው ግን እኔ አይነግሩም ዝም የእርሶም ስም ማን ነው ብሎ ጠየቀ እንደተባለው እንዳይሆንብን ብለን እንጂ እነማን በሚስጥር ሻቢያ ጋር እንደሄዱ ማወቅ ብቻ ሳይሆን ሊሄዱም ሲነሱ እስከ መምከርና ማስጠንቀቂያ መስጠትም ደርሰን ነበር። ወሬ ቢበዛ ባህያ አይጫንም ብለን እንለፈውና ለማንኛውም እኛ ባደረግናቸው ውይይቶች የሻቢያ አቋም ሁኔታዎችን አጢኖ ለኢትዮጵያም ለኤርትራም ህዝብ በሚጠቅም ጎዳና ለመጓዝ ሳይሆን ሊጠቀምብን መሆኑን መገንዘብ ስለቻል ይቅርብን ጎመን በጤና ብለን ግንኙነቱ ተቋርጧል። ሌሎችም ወደዚያ ሄደው የከረሙት ምንም ሳይፈይዱ ቀርተዋል። ልክ አዲስ አበባ በወያኔ ስር እንደነበሩት የሻቢያ ተቃዋሚዎች ሻቢያን ተገና አድርጎ ወያኔን መታገል የሚቻል አልነበረም አልሆነምም። ኦነግማ ጋራዥ ገብቶ አንጃ በአንጃ መሆንን ነው ያተረፈው። ሻቢያ ወያኔን ሊያጠቃ ካለመፈለጉ ባሻገር ማንነቱን ቅንጣትም ሊቀይር ባለመቻሉም ነው። በመጨረሻም የኦዴዱን አለቃ አሜሪካና አረቦች ለስልጣን ሲያበቁና ለሻቢያ ጥቅም እንዲቆም ሲያደርጉት ኦነግም ወደ አዲስ አበባ ሊዘልቅ በቅቷል። ስለቀጣዩ ዘርዝር የሚለኝ አይኖርም። ለነገሩ ገና መዘዙ አላለቀም ጀመረ እንጂ።